ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ያጀልባ ሆነ ተቀመጡት ሁለት አመት እስከ አምስት አመት ያሉ ናቸው። ምንም የሚበላ ነገር የለም። እኛ ምራ የሚመግብ እያን እየተወጥን ነበር። ትላንት ቀይ መስቀል ብቅ ብሎ ትንሽ ማትረባ ነገር ቸር አርጎ ሄደ፣ አላዳረሰም። ይኸው ዛሬ አስር ቀናችን ነው።
በቅርቡ ብዙዎች በተገደሉባት ቶሌ ቀበሌ በሚገኘው ቢላል መስጊድ በማገልገል ላይ ያሉ ስማቸው እንዳይጠቀስ የጠየቁ አንድ የመስጊዱ ኢማም ናቸው የሰማችኋቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሰኞ ሰኔ 20 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዜና አቅራቢዋ ቆንጅት ታየ፣ የቴክኒክ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሱ ፓትሪክ ዲያ ነው። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ ናቸው። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ራም ማክሊን በያሉበት ሆነው የዕለቱን ዝግጅት ካሰናዱ የተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ መንግስት ጋር በሚደረግ ድርድር ህወሓት የሚመራው መንግስት የትግራይ ህዝብ ህጋዊ ውክልና የለውም ሲሉ ሶስት የትግራይ ክልል ተቃዋሚ ፓርቲዎች ተናገሩ። ፓርቲዎቹ ይህን ያሉት ባወጡት የጋራ መግለጫ ሲሆን የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የትግራይ ህዝብ ከሁለት ዓመታት በፊት መንግስቱን መርጧል ብለዋል። ሙልጌታ አጽብሃ አጭር ዘገባ አለው።
ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶናና ውድብ ናጽነት ትግራይ የተባሉ በትግራይ ክልል የሚንቀሳቀሱ ሶስት ፓርቲዎች በጋራ ለዓለም አቀፍ ማህበረሰብ ብለው በእንግሊዝኛ ባወጡት የጽሑፍ መግለጫ በአሁኑ ጊዜ ጦርነቱ በሰላማዊ መንገድ ለመፍታት እየተደረገ ያለው ጥረት እንደግፈዋለን ብለዋል። መግለጫው ጦርነቱ በትግራይና ኢትዮጵያ መካከል የተካሄደ ነው ብሎ የገለጸ ሲሆን ጦርነቱ ለመፍታት እየተደረገ ያለው ጥረት ወደፊት ለፊት ድርድር እየደረሰ መሆኑ የሚያሳይ ነው፣ ይህንንም ውጤታማ እንዲሆን ምኞታችን ነው ብለዋል መግለጫው። ህወሓት የትግራይ ህዝብ ምኞትና ፍላጎት የሚያሟላ አይደለም፣ የትግራይ ህዝብ ውክልና ይዞም እንዲደራደር ህጋዊ ውክልና የለውም ብለዋል። ይህ መግለጫ ከወጡ ፓርቲዎች የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊው አቶ ክንፈ ሐዱሽ
አብ ትግራይ ህጋዊ መንግስቲ ቅቡል መንግስቲ አለ ኢለን አምንን
በትግራይ ህጋዊና ቅቡልነት ያለው መንግስት አለ ብለን አናምንም። እንደሚታወቀው የትግራይ ህዝብ የታወጀበት ጦርነት ለመቀልበስ ያካሄደው ትግል ህዝባዊ ትግል ነው፣ ሁሉንም አካል የተሳተፈበት። በዚህ መሰረት በድርድሩም ሁሉም አካል ሊሳተፍ ይገባል። በትግሉ ሁሉም ሰው፣ ሁሉም አካል፣ ሁሉም የትግራይ ተወላጅ እንደተሳተፈበት፣ ድርድሩም የሁሉም ትግራዋይ ፍላጎት የሚወክል፣ የሁሉም ትግራዋይ አስተሳሰብ የሚወክል፣ የትግራይ አቅም የሚወክል ድርድር መካሄድ አለበት። እንዲሁም ሁሉም እነዚህ የሚወክል አካል መቋቋም አለበት ነው ያሉት። የህወሓት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው በሰጡት መልስ ህጋዊ መንግስት አይደለም ብሎ መግለጽ የትግራይ ህዝብ ግምት ውስጥ ያስገባ አይደለም ብለው ከሁለት ዓመት በፊት ጥሩ ይሁን መጥፎ የትግራይ ህዝብ የሚመርጠውን መርጧል ሲሉ ገልጸዋል። ከወራት በፊት አመራሮቹ ከህጋዊው የትግራይ መንግስት መሪ ብለው ከጠሯቸው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ጦርነቱ በመመከት ዙሪያ አብረው ለመስራት ተፈራርመዋል ብለዋል አቶ ጌታቸው። በየጊዜውም እየተገናኘን እንወያይ ነበር። ባለፈው ሳምንትም ቀጠሮ ነበረን። ሆኖም ስራ በዝቷቸው ይሆናል አልተገኙም ሲሉ አስታውቀዋል። አቶ ጌታቸው በጉዳዩ ላይ ሁለተኛ በጻፉት ጽሑፍ የህወሓት አመራር ጭምር የማይደርሳቸው የወቅታዊ ጉዳይ መረጃዎች ለፓርቲዎቹ አመራሮች ግን እንዲያውቁ ይደረጋል፣ እነሱም ሐሳባቸው ሲገልጹ ነበር ብለዋል። በመጨረሻም ትግራይ የሁላችንም አቅም ያስፈልጋታል፣ እንጠቀምበታለንም ሲሉ ነው የገለጹት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ዩናይትድ ስቴትስ እንዲሁም የተቀሩት የቡድን ሰባት አባል ሀገሮች ሩሲያ ላይ አዳዲስ ማዕቀቦች በመደንገግ ላይ ናቸው። ሞስኮ ዩክሬን ላይ ያካሄደችው ባለው ጦርነት የተነሳ የሚወሰድባት የማዕቀብ እርምጃ ለኢንዱስትሪና ለቴክኖሎጂ ዘርፏ የሚያስፈልጋትን ቁሳቁስና አገልግሎቶች እንዳታገኝ ማድረግን እንደሚጨምር ተገልጿል። ዋይት ሃውስ ባወጣው መግለጫ ዩክሬን በጀቷን ለመሸፈን እንድትችል የጂ 7 ቡድን በሚሰጣት እርዳታ ዩናይትድ ስቴትስ 7.5 ቢሊዮን ዶላሩን እንደምትለግስ አስታውቋል። የቡድን 7 ሀገሮች ለዩክሬን የሚያስፈልጋትን የገንዘብም ሆነ የሰብአዊ ረድኤት፣ ወታደራዊና ዲፕሎማሲያዊ ድጋፍ በቀጣይነት እንደሚሰጧት ካሁን ቀደም ባልታየ ደረጃ ቃል በመግባት ላይ መሆናቸውን የዋይት ሃውስ መግለጫ ጨምሮ አስረድቷል። ጀርመን ውስጥ የተሰበሰቡት የቡድን 7 አባል ሀገሮች መሪዎች ድጋፉን ይፋ ባደረጉበት ጉባኤ ላይ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን በኢንተርኔት አማካይነት አነጋግረዋቸዋል። ዩናይትድ ስቴትስ በሩሲያ ላይ የምትጥለው አዲስ ማዕቀብ የመንግስቱን የመከላከያ ኩባንያዎችና የመከላከያ ምርምር ተቋማቷን የሚያካትት ሲሆን በጦርነቱ የወደሙባትን ቁሳቁስ መተካት እንዳትችል የሚያደርግና የሩሲያ ወርቅ ዩናይትድ ስቴትስ እንዳይገባ የሚከለክል መሆኑ ተገልጿል። የቡድን 7 መሪዎቹ በተጨማሪም ሩሲያ በመትልከው ነዳጅ ላይ የዋጋ ገደብ ለመጣልና በሌሎችም ወደ ውጪ በመትልከው ሸቀጣሸቀጥ ላይ ከፍ ያለ ቀረጥ ለማስከፈል አቅደዋል። ዩክሬን ላይ የምታካሂደውን ጦርነት በሚደግፉ በመቶች የሚቆጠሩ የሩሲያ ባለስልጣናትና ድርጅቶች ላይ አዳዲስ ማዕቀቦች እንደሚጥሉም ተመልክቷል። የጦርነቱን ውሎ በሚመለከት የሩሲያ ወታደሮች ዛሬ ሰኞ የምስራቅ ዩክሬንዋን ሊቻንስክ ከተማን መደብደባቸው ታውቋል። ሩሲያ በአሁኑ ወቅት የምስራቅ ዶንባስ አካል የሆነችውን ሉሃንስክ ክፍለ ግዛትን በሙሉ በሚያሰኝ ደረጃ ተቆጣጥራለች። ትናንት እሁድ የሩሲያ ኃይሎች በዩክሬን ዋና ከተማ ኬቭና በሁለተኛዋ ትልቋ ከተማ ኻርኪቭ ላይ የሚሳኤል ጥቃት አድርሰዋል። የኬቭ ከንቲባ ቪታሊ ክሊችኮ በሰጡት ቃል መዲናዋ ላይ በደረሰው ጥቃት 2 የመኖሪያ ህንጻዎች መመታታቸውንና አንድ ሰው ሲገደል ሌሎች 4 ሰዎች መቁሰላቸውን አስታውቀዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሩሲያ ኪቭ ላይ ያደረሰችውን ጥቃት አስመልክተው የተለመደውን አረመኔነቷን የሚያሳይ አድራጎት ብለውታል። ይህ በዚህ እንዳለ ሩሲያ ከአንድ መቶ ዓመት በኋላ ለመጀመሪያ ጊዜ የውጪ ዕዳ ክፍያዋን መክፈል ሳትችል ቀረች የሚለውን ዘገባ አስተባብለዋለች። ሩሲያ የ100 ሚሊዮን የወለድ ክፍያ እንደ አውሮፓውያን አቆጣጠር ግንቦት 27 መከፈል የነበረበት ሲሆን ሆኖም ክፍያውን ከመጨረሻው ቀን በኋላ በአንድ ወር ጊዜ ውስጥ ለመክፈል ጊዜ የሚሰጣት መሆኑ ነው የተመለከተው። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ጉዳዩን አስመልክተው በሰጡት ቃል ሩሲያ በግንቦት ወር ዕዳዋን ከፍላለች፣ ነገር ግን ክፍያው እንዳይጠናቀቅ የምዕራባውያን ማዕቀብ አግዶታል። ያ የኛ ችግር አይደለም ማለታቸው ተጠቅሷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዚህ ሳምንት በማዕከላዊ እስያ የሚገኙ የቀድሞ የሶቪየት ህብረት ክፍለ ግዛት የነበሩ 2 ሀገሮችን እንደሚጎበኙ የመንግስቱ ቴሌቪዥን አስታወቀ። ዩክሬን ላይ ጦርነት እንዲከፈት ካወጁ ወዲህ ፑቲን የመጀመሪያ የሚታወቅ የውጪ ጉዟቸው እንደሚሆን ተገልጿል። ፑቲን ተናንሾቹን የቀድሞ የሶቪየት ክፍላተ ሀገር ታጂክስታንንና ቱርክመንስታንን ከጎበኙ በኋላ ወደ ሞስኮ ተመልሰው የኢንዶኔዥያ ፕሬዝዳንት ጆኮ ዊዶዶን ተቀብለው እንደሚያነጋግሩ የመንግስቱ ቴሌቪዥን አክሎ አስታውቋል። ፑቲን ባለፈው የካቲት መጀመሪያ በቻይና ካደረጉት ጉብኝት ወዲህ ከሀገር ውጪ የሚታወቅ ጉብኝት አድርገው አያውቁም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ትናንት ደቡብ አፍሪካ ምስራቅ ኬፕ ክፍለ ግዛት በሚገኝ አንድ ቡና ቤት ቢያንስ 17 ወጣቶች ህይወታቸው አልፎ የተገኙ ሲሆን ሌሎች 4 ወጣቶች ደግሞ ሕክምና ላይ ሳሉ ሞተዋል። ወጣቶቹ ህይወታቸው ያለፈበት ምክንያት እየተመረመረ ሲሆን የቡና ቤቱ ባለቤት ክስ እንደሚጠብቅባቸው ባለስልጣናት አስታውቀዋል። እሁድ ንጋቱ ላይ ቡና ቤት ውስጥ ህይወታቸው አልፎ የተገኙት ታዳጊ ወጣቶች አስከሬን ላይ ምንም አይነት የጉዳት ምልክት እንዳልታየ የገለጹት ጉዳዩን እየመረመሩ ያሉ ፖሊሶች ተመርዘውም ሊሆን እንደሚችል ጠቅሰዋል። የቡና ቤቱ ባለቤት ሲያንካንጄላ ኢንዴቡ ለፈረንሳይ የዜና ወኪል በሰጡት ቃል ቡና ቤቱ ከሞላ በኋላም በግድ ተጋፍተው ሊገቡ የሞከሩ ወጣቶች ነበሩ ብለዋል። መርማሪዎቹ ግን በሞቱት ወጣቶች ሰውነት ላይ ምንም አይነት ከግፊያ ወይም ከመረጋገጥ ጋር የተያያዘ ጉዳት ምልክት የለም በማለት የመጠጥ ቤቱ ባለቤት የሰጡትን ምክንያት ተቀባይነት የለውም ብለዋል። ከሞቱት መካከል የ13 ዓመት ታዳጊዎችም እንዳሉባቸው ነው መርማሪዎቹ የተናገሩት። የደቡብ አፍሪካ ፕሬዚደንት ሴሪል ራማፖሳ ለሞቱት ወጣቶች ቤተሰቦች ሀዘናቸውን ገልጸዋል። የናይጄሪያ ዛንፋራ ክፍለ ግዛት ነዋሪዎች እንዲታጠቁ ፈቃድ ሊሰጥ ነው ተባለ። የዛንፋራ ክፍለ ሀገር ነዋሪዎች ታጥቀው ራሳቸውን እንዲጠብቁ ፈቃድ እንሰጣለን ሲሉ ባለስልጣናቱ ናቸው ያስታወቁት። ለዚህ አዲስ እርምጃ ምክንያት የሆነው በታጣቂዎችና በአማጺ ቡድኖች በሚታመሰው በሀገሪቱ ሰሜናዊ አካባቢ ነዋሪው ራሱን መጠበቅ እንዲችል ነው ብለዋል ባለስልጣናቱ። በተጠቀሰው የናይጄሪያ አካባቢ የታጠቁ ወንጀለኛ ቡድኖች አዘውትረው ዘረፋ እንደሚፈጽሙና ማስለቀቂያ ለማስከፈል ሰዎችን እንደሚጠልፉ ዘገባው አክሎ አመልክቷል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጂት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ዝግጅታችንን ነው። ሰኞ ሰኔ 20 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ስርጭታችንን ለምትከታተሉ አድማጮች ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አሁን ወደ እለቱ አቢረስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅርብሮች አንዱን ጥቅምሻ እናሰማችሁ።
ማንኛውም ሰው ላይ የመጨነቅ ስሜት፣ የእንቅልፍ መረበሽ ስሜት፣ የምግብ ፍላጎት መዘጋት፣ እንደገና ደግሞ ወይ የፍርሃት ፍርሃት ወይ የሚደስ ስሜት ወይንም ደግሞ አንዳንድ ጊዜ ይሄ ዲፐርሰናላይዜሽን ዲሪያላይዜሽን እንትን በፈረንጆቹ እዛው ችግር ውስጥ ያለ ሰው ግለሰብ ላይ በተለይ አንዱ የሚታወቀው ነገር ከፍተኛ የመደናገጥ ፍላይ ፎር ፋይት ለመዋጋት ለመሸሽ የሚል ስሜት ሊፈጥር ይችላል።
የአንጎልና የነርቭ ልዩ ሐኪሙ ፕሮፌሰር ኢዮናስ እንዳለገዳን ድምፅ ነው የሰማችሁት። በቅርቡ በጊምቢና አካባቢ የተፈጸሙ ግድያዎችን የመሳሰሉ አሰቃቂ ግድያዎች ዜናና በማህበራዊ ትስስር ገጾች የሚዘዋወሩ አዋኪ የቪዲዮ ምስሎችን አስመልክቶ ከሰጡት ሙያዊ አስተያየት የተወሰደ ነው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ በሳምንታዊው ሐኪሙን ይጠይቁ ይመለሳሉ። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አብይ ርዕስ። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከአስር ቀናት በፊት በንጹሃን ዜጎች ላይ የተፈጸመው ግድያ በርካታ ህጻናትን ወላጅ አልባ ማድረጉን የአካባቢው ነዋሪዎችና የሃይማኖት መሪዎች ተናገሩ። ወላጆቻቸውን ካጡ ህጻናት መካከል የአስር ቀን ጨቅላ ህጻን ትገኝበታለች ይላሉ ነዋሪዎቹ። ሁሉም ህጻናት አስቸኳይ ምግብ እርዳታ እንደሚያስፈልጋቸው በመግለጽም ለሰብአዊ ድርጅቶች ጥሪ አቅርበዋል። አስቴር ምስጋናው ዝርዝሩን ይዛለች።
በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከአስር ቀናት በፊት በተፈጸመ አሰቃቂ ጥቃት ከተገደሉት ንጹሃን ዜጎች ውስጥ ህጻናትም እንደሚገኙበት የዓይን እማኞችና የተጎጂ ቤተሰቦች ይናገራሉ። የአካባቢው ነዋሪዎች እንደሚሉት በህጻናት ላይ የደረሰው ጉዳት ይህ ብቻ አይደለም። በርካታ ህጻናት በዚህ ጥቃት እናት አባታቸውን መነጠቃቸውን፣ ወላጅ አልባ መሆናቸውንም ነው ያስረዱት። በቶሌ ቀበሌ በሚገኘው ቢላል የተባለ መስጊድ እያገለገሉ ያሉ ስማቸው እንዲጠቀስ ያልፈለጉ ኢማም ሁኔታውን ካብራሩት አንዱ ናቸው።
ወላጃልባ ሆነው የተቀመጡት ሁለት አመት እስከ አምስት አመት ያሉ ናቸው። ስታርባ ድረስ ያሉ ምንም የሚበላ ነገር የለም። እኛ ምራል ሚመግብ እያን እየተወጥነ ነበር። ትላንት ቀይ መስቀል ብቅ ብሎ ትንሽ ማጥረባ ነገር ቸር አድርጎ ሄደ፣ አላዳረሰም። ይኸው ዛሬ አስር ቀናችን ነው።
ሌላው ስማቸውን ከመጥቀስ የተቆጠቡ አስተያየት ሰጪ ሁለቱንም ወላጆቻቸውን በሞት ያጡና ወላጆቻቸው የት እንዳሉ የማይታወቅ ተበትነው ያሉ ህጻናት ቁጥር በመቶዎች እንደሚገመት ጠቅሷል። ለሰባዊ ድርጅቶችም ጥሪ አቅርቧል።
ሁለታቸውን እናጡ ማለት ነው። አሁን አማታቸው አምስት ልጆች አባትም እናትም የሌላቸው አጣሉ ማለት ነው። የጁማ ቀን ተወልዳ ቅዳሜ እንደዚህ እናቷ የተገደለችባት ህጻን ሁሉ አለ። አሁን ያለፈው ቅዳሜ 8 ቀን ነው። ዛሬ 10ኛ ቀን ነው። ይዳለ መጠለያ ራሱ ማለት ነው። ለህጻኑ አሁን በየ አለ ከሳት የተረፈ ቤት እዛ አካባቢ ላይ ዝም ብሎ እየተጠጋ ነው። ደግሞ እንደዚያው አካለ ጎደሎ የሆኑ አሉ። እግራቸው የተቆረጠ አለ፣ እጃቸው የተቆረጠ አሉ። ብዛታቸው ማለት ከሶስት አስራ አምስት አካባቢ ላይ ቆጥረናል። እንግዲህ ዝም ብለን በምናቅ የምናቀውም ማለት ነው። ድጋፍ የሚባል ነገር የለም፣ እየተደረገላቸው አይደለም። እዚሁ አብሮ ሲኖር የነበረው ጎረቤቶቻቸው ጋር ያው በቃ ነው አሁን እየተንከባከባቸው ያለው። እሳቸው የሚቀምሱትን እየቀመሱ ነው መኖር የያዙ። እዚሁ መካከል የህክምና ችግር አለ፣ እየተሰቃዩ ነው። የሚንከባከባቸው በመቶ በመቶ የለም። ህጻናቶችም ማለት
ከአስር ቀን ጨቅላ እስከ 12 ዓመት የእድሜ ክልል የሚደርሱ ህጻናት ሰብሳቢ ማጣታቸውን የሚናገሩት አስተያየት ሰጪው አንዳንዶቹ ለከፍተኛ የስነ ልቦና ችግር መጋለጣቸውንም ያስረዳሉ።
ብሬን ዲስካት ሲተኮስበት የቆየ ህጻን ነው። በጣም በድንጋጤ ሰበብ የታመሙ አሉ። በቃ አሁን ራሱ ለህይወታቸው የሚያደርጉ ማለት ነው ሁሉ አሉ። የማይናገሩ ህጻናቶች ራሱ አሉ። በቃ መናገር ያቃታቸው ማለት ነው። እንናገራቸው መልስ የማይሰጡ አሉ። ዝም ብሎ ለብቻውን የሚለፈልፍ አለ። ከትልቅም ከትንሽም ብቻውን እየለፈለፈ የሚሄድ አለ። ብዙ አይነት ነው። ልገልጠው አልችልም። ቃላት ሊገልጠው የማይችል ነው ጉዳዩ ተጠቅሶ ማለት ነው።
በባህር ዳር ዩኒቨርሲቲ በህክምናና ጤና ሳይንስ ኮሌጅ በስነ አእምሮ ትምህርት ክፍል ሐኪምና መምህር እንዲሁም በአማራ ክልል የህብረተሰብ ጤና ኢንስቲትዩት የአደጋ ጊዜ ምላሽና የአእምሮ ጤና ጉዳዮች የጥናት ቡድን አባል እንደሆኑ የተናገሩት አቶ ዮናስ ደሬሳ ችግሩ ትኩረት የሚሻ መሆኑን ይናገራሉ። በእንደዚህ አይነት ወቅት በጣም አስከፊ ጥቃቶችን ያዩና ወላጆቻቸውን ያጡ ህጻናት ለከባድ የአእምሮ ጤና በሽታ የመጋለጥ እድላቸው ከፍተኛ በመሆኑ ተገቢውን እንክብካቤ ሊደረግላቸው ይገባል ብለዋል።
ብዙ ጊዜ የአእምሮ ህመም፣ የአእምሮ መረበሽ በልጅነት በተለይ የአእምሮ ህመም በልጅነት ከተከሰተ የማገርሸት እድሉ ከፍተኛ ነው። ደግሞ በጣም ለየት ያለ እንክብካቤ ያስፈልጋቸዋል። ለምሳሌ ለህፃናት የሚገባ የስነ ልቦና ህክምና አለ። ስለዚህ ከሌላው ማህበረሰብ እናት አባት ካለው እኩል እንኳን ባይሆን አንጻራዊ እድገት ፕሮዳክቲቭ እንዲሆኑ እዛ ላይ የተለያየ ስቴክሆልደር አንድ ላይ ሆኖ ቢሰራበት ነው እንጂ ያየ የሰማ ይሄ ደግሞ በልጅነት ከሆነ ይብሳል ይላል። እያደጉ ሲሄዱ ወደ አይደንቲቲያቸው ነው የሚመጡ። እናቴ ማን ናት? አባቴ ማን ነው? ሰፈሬ ማን? እኔ ማንም እያሉ ሲሄዱ እናት አባታቸውን ያጡበት ሂስትሪ ማወቅ ይፈልጋሉ። ያም ብሬክ ማድረግ ያስፈልጋል። ያን ክሊርሊ ቴራፒ ካልተሰጠው ዛሬ ዝም ብለው ወርፋን ብለው ወስድ ብታሳድገው ነገ ለዚህ የማይገለጥበት ምክንያት ስለሌለ እነዚህ ተጋላጭ ግሩፖች በጣም ለየት ያለ እንክብካቤ ያስፈልጋቸዋል እንደ ባለሙያም ጭምር ስናየው ማለት ነው።
ይህ በእንዲህ እንዳለ በሀገሪቱ የተለያዩ የከፍተኛ ትምህርት ተቋማት የሚገኙ የአማራ ብሔር ተወላጅ ተማሪዎች በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት አውግዘዋል። ዛሬም የባህር ዳር ዩኒቨርሲቲ ተማሪዎች ድርጊቱን ተቃውመዋል። በዩኒቨርሲቲው የተማሪዎች ህብረት ፕሬዚዳንት ተማሪ አብርሃም ታደሰ በዩኒቨርሲቲው ቅጥር ግቢ ስለነበረው የተቃውሞ ሰልፍ ተከታዩም ብሏል።
ዛሬ በባህር ዳር ዩኒቨርሲቲ በሰባቱ ግቢዎች ንጹሃን ዜጎች በተለይም ደግሞ በወለጋ የአማራ ማንነት ባላቸው ሰዎች ላይ የደረሳለን በንጹሃን ላይ የደረሳለን ግድያ ለመቃወም በሁሉም ግቢዎች ተማሪዎች ወጥተው ነበረ፣ ድምጻቸውን አሰምተዋል። ያው በአማራ ላይ የሚደርስ ሞት ይብቃ፣ ኢትዮጵያ መኖሪያችን እንጂ ሞታችን አትሆንም የሚሉ መፈክሮችንና ምክር ቤቱም የህዝብ ተወካዮች እንደመሆናቸው መጠን የህዝቦችን ድምፅ ሊሰሙ እንደሚገባና የህዝቦችን ድምፅ ማፈን ተገቢ እንዳልሆነ የሚያመለክቱ ጽሁፎችና መፈክሮችን እያሰሙ ነው። ተማሪዎች ግን ህፃን የሚሞቱበት የሚገደሉበት አግባብ ይቆም፣ አሰራር ይቆም፣ ይህን ደግሞ የሚያወግዝ የሚከላከል ስርዓት ይፈጠራልን? ይህን ነበር አጠቃላይ ተማሪዎች ድምፅ። በሁሉም ግቢዎቻችን ሀሳባቸውን ተማሪዎች በሰላም ገልጸው አሁን በየግቢዎቻቸው በሰላም ገብተው ነው የሚገኙት።
ሰሞኑን በምዕራብ ወለጋ ዞን የተፈጸመውን የንጹሃን ዜጎች ኢላማ ያደረገ ጥቃት ዓለም አቀፍ ተቋማትን ጨምሮ በበርካታ ወገኖች ተወግዟል። መንግስት አሸባሪ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን የውጭ ቃል አቀባይ አርብ ዕለት ባወጣው መግለጫ መንግስት በሀገሪቱ ምዕራባዊ ክፍል የተፈጸመውን ጅምላ ግድያ በማያዳላ መልኩ ያጣራል ብሎ እንደማያምን በመግለጽ ገለልተኛ ቡድን ሁኔታውን እንዲያጣራ ጠይቋል። ባለፉት 4 አመታት ውስጥ ምርመራ የሚያስፈልጋቸው በርካታ የጭካኔ ተግባራት ተፈጽመዋል ሲሉ በትዊተር ገጻቸው ላይ የጻፉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው አማጺ ቡድን ቃል አቀባይ ኦዳ ታቢር የሚፈለገው ሶስተኛ ወገን በሆነ አካል የሚደረግ ገለልተኛ ምርመራ ነው ብሏል። ለደረሰው ጅምላ ግድያም የመንግስት አካል የሆነ በኦሮሚያ ክልል ውስጥ የሚገኝ ሚሊሻን ተጠያቂ አድርጓል። ሆኖም የጥቃቱ ሰለባ መሆናቸውን የሚናገሩት የአካባቢው ነዋሪዎች ሸኔ ሲሉ የጠሯቸው ታጣቂዎች ጥቃቱን እንደፈጸሙባቸው ይናገራሉ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮች ተከታዩም የመጽሔት ርዕስ እዚያው ያቆየናል። አሶሺየትድ ፕሬስ ከስፍራው ያጠናቀረው ሰፊ ዘገባ ነው። በአፍሪካ በህዝቧ ቁጥር ከፍተኛነት ሁለተኛዋ በሆነችው ኢትዮጵያ ሲካሄዱ በቆዩት ማንነት ላይ የተነጣጠሩ ጥቃቶች በአንዲት መንደርና አካባቢዋ በተፈጸመ ጭፍጨፋ በቅርቡ በመቶዎች የተቆጠሩ የአማራ ተወላጆች ተገድለዋል ሲል አሶሺየትድ የዜና ወኪል ዘግቧል። በዚህም ኢትዮጵያውያን የፌዴራል መንግስቱ ለምን ዜጎችን ከዚህ መሰል ዘውግ ተኮር ግጭቶች መከላከል ተሳነው ሲሉ ግራ እንደተጋቡ ነው ብሏል አሶሺየትድ ፕሬስ በዘገባው። ከጥቃቱ የተረፉ ሰዎች የአካባቢውን ባለስልጣናት ካስጠነቀቁ በኋላ ደም እንደ ጎርፍ መፍሰሱ ግን አልቀረም ማለታቸውንም አመልክቷል። የዘገባውን ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ነዋሪዎቿ በቅርቡ በመንግስት ኃይሎችና በአማጽያኑ መካከል የተካሄዱ ውጊያዎች በፈጠሩት አደገኛ ሁኔታ ምክንያት ስጋት ውስጥ በሰነበቱባት አንዲት በኦሮሚያ ክልል ውስጥ የምትገኝ አነስተኛ የገጠር መንደር በእጅጉ የታጠቁ ሰዎች መታየታቸውን አሶሲየትድ ፕሬስ ነዋሪዎችን ዋቢ አድርጎ ዘግቧል። እኛን እንደማይነኩን ያረጋገጡልን ታጣቂዎች ከኛ ጋር ጉዳይ እንደሌላቸው ነገሩን ሲሉ ኑር ሁሴን አብዴ ተባሉ አንድ የመንደሪቱ ነዋሪ ለአሶሲየትድ ፕሬስ በሰጡት አስተያየት የገጠማቸውን ሲያስረዱ፣ በተጨባጭ ሆነው ግን ለእልቂት የዳረገ ድርጊት ነው። መንደራችንን በሙሉ ከበቡ። ከዛ የተከሰተው የደም ጎርፍ ነው ብለዋል። በከፍተኛ ስጋት እንደተዋጡ ከመኖሪያ ቤታቸው ጣሪያ ላይ ተሸሽገው ሰኔ 10 ቶሌ በተባለችው የገጠር መንደርና አካባቢዋ ከደረሰው ግድያ የተረፉት አቶ አብዲ በኢትዮጵያ በቅርብ አመታት ውስጥ ከተፈጸሙት የከፉ የጅምላ ግድያዎች የአንዱ የአይን ምስክር ለመሆን በቅተዋል። ጥቃቱ በአፍሪካ በህዝቧ ቁጥር ከፍተኛነት ሁለተኛ በሆነችው ኢትዮጵያ ከቅርብ አመታት ወዲህ ከደረሱት በማንነት ላይ የተነጣጠሩ ጥቃቶች የአማራ ተወላጆች የበዙበት በአጠቃላይም በመቶዎች የተቆጠሩ ሰዎች የተጨፈጨፉበት ነው። ከጅምላ መቃብር የተጣሉ ቁጥራቸው የበዙትን ጨምሮ የጥቃቱ ሰለባ የሆኑ ሰዎችን አስክሬኖች አሁንም እያገኙ መሆናቸውን በርካታ የአይን ምስክሮች ለአሶሲየትድ ፕሬስ ገልጸዋል። በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ በጥቃቱ 503 ንጹሃን ዜጎች መገደላቸውን አመልክቷል። የሟቾችን ቁጥር የሚያመለክቱትን አሃዞች ግን የመንግስት ባለስልጣናት ይፋ አላደረጉም። መሐመድ ከማል የተባሉ አንድ ማኝ ሲናገሩ ቁጥራቸው 430 የሚደርሱ ሟቾች አስክሬን ቀብር መፈጸሙንና የተቀሩት ሟቾች አስክሬን ግን አሁንም በወደቁበት በመበስበስ ላይ ናቸው ብለዋል። ታጣቂዎቹ እንመለሳለን ብለው መዛታቸውን የጠቀሱት አቶ መሐመድ አክለውም በህይወት የተረፉትን ወደ ሌላ አካባቢ ወስዶ እንዲያሰፍራቸው የኢትዮጵያን መንግስት ተማጽነዋል። ጨቅላ ህፃናትን፣ ልጆችን፣ ሴቶችንና አዛውንቶችን ገድለዋል ያሉት ደግሞ አህመድ ቃሲም የተባሉ የመንደሪቱ ነዋሪ ናቸው። በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ እንዳስታወቀው ከሟቾቹ መካከል የአንድ መቶ ዓመት ዕድሜ ባለጸጋ አዛውንትና የአንድ ወር ሕፃን ሲገኙበት አንዳንድ ሰዎች የተገደሉት ለመደበቅ ራሳቸውን ለማትረፍ ከተጠለሉበት መስጊድ ውስጥ ሳሉ ነው። ነዋሪዎችና የክልሉ መንግስት ባለስልጣናት የኢትዮጵያ መንግስት በአሸባሪነት የፈረጀውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድን ተጠያቂ ያደርጋል። የቡድኑ ቃል አቀባይ በበኩላቸው የኦሮሞ ነጻነት ሰራዊትን ይደግፋሉ በሚል በሚጠረጥሯቸው የመንደሩ ነዋሪዎች ላይ ጥቃት የከፈቱት ከቡድኑ ጥቃት በማፈግፈግ ላይ የነበሩ የፌደራል መንግስት ወታደሮችና የክልሉ ታጣቂዎች ናቸው ሲሉ ወንጀላውን አስተባብለዋል። የፌደራል መንግስቱ እንደምን ዳግም ዜጎቹን ከዚህ መሰል ዘውግ ተኮር ግጭቶች መከላከል ተሳነው ሲሉ ግራ መጋባታቸውን ጠቅሶ ዘውግን መሰረት ያደረገው ፌደራላዊ ስርዓት ዳህጣን ማህበረሰቦችን ለምን የጥቃት ተጋላጭ አደረገ ሲሉ መጠየቃቸውን አሶሲየትድ ፕሬስ በዘገባው አውስቷል። ኤፒ አክሎ ታዋቂው ድምጻዊ ቴዲ አፍሮ በተለይ ባለፉት 4 አመታት እየተባባሰ የመጣውን ቀውስ ያንጸባረቀባቸውንና በእነዚህ ጥቃቶች ህይወታቸውን ላጡ ሰላማዊ ዜጎች መታሰቢያ ያደረጋቸውን ሁለት ዜማዎች መልቀቁንም ዘግቧል። ከዘፈን ግጥሞቹም ባንዱ የሞት ተራራ ከፊቴ ሲመጣ ዝም ማለት በጭራሽ አማራጭ አይደለም ማለቱን ጠቅሷል። ባለፈው አርብ ዕለት በጎረቤት አማራ ክልል በሺዎች የተቆጠሩ የጎንደር ዩኒቨርሲቲ ተማሪዎች ግድያዎቹን በመቃወም ፍትህ የጠየቁበት ሰላማዊ ሰልፍ አካሂደዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የጸጥታ ኃይሎች በታጣቂዎቹ ላይ ወታደራዊ ዘመቻ መጀመራቸውን ቢናገሩም ካሁን ቀደም በተከታታይ የደረሱትን ጥቃቶች በማስታወስ በርካታ ኢትዮጵያውያን ተፈጽሞ ማየት መርጠዋል ብሏል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ባለፈው ሐሙስ በሰጡት አስተያየት በሁሉም ቦታዎች የጸጥታ ጥበቃ እንዲረጋጋት ማድረግ አዳጋች መሆኑን አምነው እየተወሰደ ያለው እርምጃ የጠላትን ከቦታ ቦታ የመንቀሳቀስ አቅም የሚያሽመደምድ ይሆናል ብለዋል። የአማራ ብሔረሰብ ተወላጆች በቁጥራቸው በኢትዮጵያ ሁለተኛው ትልቁ ቢሆኑም ባንዳንድ አካባቢዎች ባነስተኛ ቁጥር መገኘታቸው ለጥቃት ኢላማ እንዳጋለጣቸው የጠቀሰው ዘገባ ባለፉት 3 አመታት ውስጥ በቤንሻንጉል ጉምዝና ኦሮሚያ ክልሎች ውስጥ በተፈጸሙ ጥቃቶች ብቻ በርካታ ሰዎች መገደላቸውንም አስታውሷል። ሙሉቀን ተስፋው የተባለ በአማራ ላይ የሚደርሰውን በደሎች የሚከታተል የማህበረሰብ ተሟጋች በበኩሉ ከክልላቸው ውጪ የሚኖሩ የአማራ ተወላጆች ህጋዊና ፖለቲካዊ ውክልና ስለሌላቸው ከለላ አይሰጣቸውም ሲል ለአሶሲየትድ ፕሬስ ተናግሯል። አማርኛ ተናጋሪዎችን ለመቀነስ የሚጠሩ የኦሮሚያ ክልል የመንግስት ባለስልጣናት ንግግሮችም ነበሩ ሲልም አቶ ሙሉቀን ከሷል። የተቃዋሚው ናማ ፓርቲ ሊቀመንበር አቶ በለጠ ሞላ በበኩላቸው ጸረ አማራ ትርክት ከ50 አመታት በላይ እየተሰራጨ ቆይቷል ማለታቸውን ያወሳው አሶሲየትድ ፕሬስ በኦሮሚያና በቤኒሻንጉል የሚኖሩ አማሮች ጥቃት እየደረሰባቸው ነው። አንዳንድ የኦሮሚያ ክልል ገዢ ፓርቲ አባላትም ከሸማቂው ቡድን ጋር ይሰራሉ ወይም ይደግፉታል ሲሉ መክሰሳቸውን አሶሲየትድ ፕሬስ ጨምሮ ዘግቧል።
አድማጮች ተከታዩም ዘገባ ከነኙ ግጭቶች ጋር በተያያዘ የአማራና የኦሮሚያ ክልል መስተዳድሮች የሰጧቸውን መግለጫዎች የተንተራሰ ነው። አሸባሪ ያሏቸውን ታጣቂ ቡድኖች በጋራ ጥረት ለመከላከል እንደሚሰሩ የአማራና የኦሮሚያ ክልሎች አስታወቁ። የሁለቱ ክልሎች ርዕሳነ መስተዳድሮች ዛሬ በሰጡት መግለጫ ከሰሞኑ በኦሮሚያ ክልል በንጹሃን ላይ የተፈጸመው ዘግናኝ ጭፍጨፋ ሁለቱን ክልሎች በመለያየት ሀገር የማፍረስ ተልዕኮ አለው ብለዋል። መሰል ድርጊት እንዳይፈጸምና በመንግስት ኦነግ ሸኔ የሚባለውን ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለውን ቡድን ለማጥፋት ሁለቱ ክልሎች በትብብር መስራት እንዳለባቸውም ርዕሰ መስተዳድሮቹ አብራርተዋል። ይህን የሁለቱን ክልሎች እርምጃ በተመለከተ አስተያየታቸውን የሰጡት የኦፌኮ ጽፈት ቤት ኃላፊ አቶ ጥሩነ ገምታ እርምጃው አሁን ያለውን የፖለቲካ ቀውስ ሊያባብስ ይችላል ሲሉ ስጋታቸውን በዚያ መልክ ሲገልጹ የአዲሃን ሊቀመንበር አቶ ተስፋሁን አለምነህ በበኩላቸው ለእርምጃው ያላቸውን ድጋፍ ሰጥተዋል። ኬኔዲ አባተ ተከታትሎታል።
የኦሮሚያና የአማራ ክልል ከፍተኛ አመራሮች በንጹሃን ዜጎች ላይ እየደረሰ ያለውን ጭፍጨፋ በጋራ መከላከል በሚቻልበት ጉዳይ ላይ መወያየታቸውን ተከትሎ የየክልሎቹ ርዕሰ መስተዳድሮች በሰጡት ማብራሪያ ከሰሞኑ በምዕራብ ወለጋ ጊምቢ ወረዳና በሌሎች አካባቢዎች ለተከሰተው የንጹሃን ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት የሚለውንና መንግስት ኮኔክሽን ብሎ የሚጠራውን ታጣቂ ቡድንና ተላላኪዎቹ ያሏቸውን አካላት ተጠያቂ አድርገዋል። የታጣቂ ቡድኑ ዓላማ አማራና ኦሮሞ እንዲለያይ ማድረግ ነው ያሉት አማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ሁለቱ ክልሎች መሰል ጥቃቶችን ለመከላከል በጋራ መስራት እንዳለባቸው መስማማታቸውን የመንግስት መገናኛ ብዙሃን ዘግበዋል።
ሸኝም ይፈልገው አማራና ኦሮሞ እንዲለያይ እና አኩ ያለማው እንዲሳካ ነው። የአማራ ህዝብም የአማራ መንግስትም ማየት ያለብን በየማስበው ሸኝ የሁላችንም ጠላት የሞቱት ወገኖቻችን ኢትዮጵያዊ ናቸው። ኢትዮጵያን ሁላ የሚያስደነግጥ የሚረብሽ አለመናዊ ተግባር ነው የፈጸመው። ስለዚህ አጀንዳው ያማራ ብቻ አይደለም የመላ ኢትዮጵያውያን አጀንዳ ነው። መላ ኢትዮጵያውያን ናቸው ይሄን አሸባሪ ድርጅት በጽኑ ማውገዝ እና መንግስት የሚወስደው ህግ ማስከበር እርምጃ በጽናት መደገፍ ያለብን። ተመሳሳይ የጸጥታ ችግርን እንዳይከሰት በጋራ ተባብረን መስራታችን ማረጋገጥ አለብን።
የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም እንዲሁ ተመሳሳይ ማብራሪያ ሰጥተዋል።
የሁለቱ ክልሎች ህዝቦች አንድ ህዝቦች ናቸው። ሸኔና ላፊዎቻቸው ግን ስትራቴጂውን የነደፉት እነዚህ ሁለቱን ህዝቦች ክልሎች አባልተን ኢትዮጵያን እናዳክማለን ነው። ይሄ አይሆንም። ትላንትናም አልሆነም በዚህ ትውልድ ላይም አይሆንም። ስለዚህ ይሄንን ደግሞ የመምራት ለዚህ አመራር የተሰጠ ኃላፊነት ስለሆነ ያመራር ቆንጠጥ ብለን ተያይዘን ማውገዝ ብቻ ሳይሆን ያይል የጁን እንዲያገኝ ማድረግ የማጽዳት ያለ ምህረት እርምጃ የመውሰድ ይሄን በማድረግ የኢትዮጵያን አንድነት የማስቀጠል የሁለቱን ህዝቦች የሁለቱን ክልሎች አንድነት ወደ ላቀ ደረጃ የማሸጋገር ስራ እንድንሰራና እንድናጠናክር ነው።
የፌደራሉ መንግስትም ሰሞኑን በንጹሃን ላይ አስተቃቂ ጭፍጨፋ በተፈጸመበት የምዕራብ ወለጋ ጊምቢ ወረዳ እንዲሁም በሌሎች የንጹሃን ጥቃቶች በተፈጸሙባቸው አካባቢዎች የመከላከያ ሰራዊትን ጨምሮ የመንግስት የጸጥታ ኃይሎች መጠነ ሰፊ ኦፕሬሽን በማከናወን ላይ እንደሚገኙ መግለጹ ይታወሳል። መንግስት ድርጊቱን ኦነግ ሸኔ ብሎ የሚጠራውና ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን መፈጸሙን ቢገልጽም ቡድኑ በበኩሉ በጊምቢ ወረዳ ቶሌ ቀበሌ በርካታ ንጹሃን የተጨፈጨፉበትን ጥቃት እንዳልፈጸመ በማ አስተባበል ጣቱን በመንግስት ላይ ነው የሚቀስረው። ይሁን እንጂ ከፌደራሉ መንግስት ባለፈ የኦሮሚያና የአማራ ክልሎች ከፍተኛ አመራሮችም ለጥቃቶቹ ተጠያቂ ያደረጉትን ይህን ታጣቂ ቡድን ለመከላከል በጋራ ለመስራት ተስማምተዋል። በጋራ ስለሚያከናውኗቸው ተግባራት ግን በዝርዝር አልጠቀሱም። ይህን የሁለቱን ክልሎች መግለጫ በተመለከተ አስተያየታቸውን የጠየቅናቸው የኦሮሞ ፌደራሊስት ኮንግረስ ኦፌኮ ጽህፈት ቤት ኃላፊ አቶ ጥሩነ ገምታ እርምጃው አሁን ላይ ያለውን ፖለቲካዊ ቀውስ ሊያባብ ስ ይችላል የሚል ስጋት እንዳላቸውና ሰላማዊ አማራጮችን መከተል እንደሚያዋጣ ይገልጻሉ።
የየክልሎቹ ባለስልጣናት ደግሞ ከቆሙበት አቋያ ሆነው መግለጫ መስጠታቸው የሚተበቅ ቢሆንም እንደኔ የግል አስተያየት ግን ይሄ አገራዊ ምክክር ብለው ከቅርብ ጊዜያት ወዲህ የጀመሩትን የሚያበላሽባቸው ይመስለኛል። ምክንያቱም በአንድ በኩል አገራዊ ምክክር ለሰላም ለእድገት ለልማት እያሉ እንደገና ደግሞ ጦርነት አውጅ የሆኑ ስምምነቶችን ማድረግና መግለጫ መስጠት ፖለቲካዊ ቀውሱን የበለጠ ሊያባብስ ይችላል የሚል ስጋት አለኝ።
ሀገራዊ ምክክሩን ጠቅሰዋል። ሀገራዊ ምክክሩን ለማካሄድ ሂደቶች የተጀመሩ ቢሆንም በዚህ መሃል ግን በርካታ ንጹሃን ሰዎች እየተገደሉ ነው ያሉትና ይሄንን ለመከላከል ታዲያ ከዚህ የተለየ ምን ሊከናወን ይችላል ብለው ያምናሉ እርሶ?
የፖለቲካ ግጭቶች በፖለቲካዊ መፍትሄ እንዲያገኙ ጦርነት ወይም ግጭቶች ባሉበት ቦታ ሆኖ ወይም ቆመው ሰላማዊ ውይይት ንግግር እንዲጀመር ሰላም አውርድ የሆነ ጥሪ ማድረግ ነው የሚጠበቀው እንጂ ያ ይጥፋ ይሄ ይጥፋ ተብሎ የሚነገረው ነገር ለማኔጅመንቱ አስቸጋሪ ነው የሚሆነው። ግድያውንም በሚመለከት እኮ ማን አደረገ የሚለው በገለልተኛ አካል መጣራት ይኖርበታል። አሁን ምንም ባልተለየበት ሁኔታ እንደዚህ አይነት ውሳኔዎችን ማስተላለፍ ሀገሪቱ ውስጥ ያለውን ፖለቲካዊ ምስቅልቅል ወይም ቀውስ እያባባሰ ይሄዳል እንጂ ጠቀሜታው ይህን ያክል የጎላ አይሆንም።
የአማራ ዴሞክራሲያዊ ኃይሎች ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለምነህ ደግሞ የአማራና የኦሮሚያ ክልሎች በሽብር የፈረጁትን ታጣቂ ቡድን በጋራ ጥረት ለመከላከል መስማማታቸውን ይደግፋሉ።
እንደሚታወቀው ላለፉት አመታት ጸረ አማራ የፖለቲካ መስመራቸውን ያሰመሩ ኃይሎች በአንድኛውም በሌላ መንገድ በአማራ ህዝብ ላይ ሰፊ የሆነ ጥቃት ሲያደርሱ ቆይተዋል። አሁንም ቢሆን ከዛ የቀጠለ ጥቃት ነው እየተፈጸመ ያለው። ይህንን ለመመከት ደግሞ በግልጽ እንደሚታወቀው የአማራ ህዝብና የኦሮሞ ህዝብ አንድ ነው፣ በጋራም ብዙ ነገር ተጋምዶ የሚኖር ህዝብ ነው። የነዛ መሪዎች የአንድነት ነው ለውጥ ያመጣው በዋነኝነት። ስለዚህ ያንን ለውጥ የሚባልን ለማደናቀፍና ወደ ትርምስ ለማስገባት የሚደረግ ጥረት ነው። ይህንን ደግሞ እንደ ክልል መንግስትም እንደ ፌዴራል መንግስትም ሁለቱ ትልቅ ህዝብ መሪዎች በጋራ ተገናኝተው መወሰናቸው፣ መምከራቸው፣ በቀጣይም የሚሰሩ ስራዎችን አንድ ላይ መነጋገራቸው ተገቢ የሆነ ነው ብለን ነው የምናምነው። ተጠናክሮም መቀጠል መቻል አለበት። ኃይል የመጠቀም ብቸኛ ስልጣን ያለው መንግስትና መንግስት ነው። የዜጎችን ሰላምና ደህንነት ማስጠበቅ የመንግስት ኃላፊነት ነው። መንግስት እየወሰደ ያለው መንግስት እንደ መንግስት እንዲቀጥል፣ ሀገር እንደ ሀገር እንድትቀጥል ይህንን ማድረግ ግዴታ አለበት። ስለዚህ አጠናክሮ መቀጠል ለውጥ ያመጣል የሚል እምነት አለን።
የብልጽግና ፓርቲ ማዕከላዊ ኮሚቴና የስራ አስፈጻሚ ኮሚቴ ያደረጉትን ስብሰባ ተከትሎ ዛሬ ከሰዓት መግለጫ የሰጡት የፓርቲው ምክትል ፕሬዝዳንት አቶ አደም ፋራ ሰሞኑን በተወሰደው የህግ ማስከበር እርምጃ በንጹሃን ኢትዮጵያውያን ላይ የግድያ ወንጀል የፈጸሙ በርካታ አሸባሪዎች ተደምስሰዋል ማለታቸውን ፓርቲው በፌስቡክ አድራሻው አስታውቋል። እርምጃው አሁንም ተጠናክሮ ስለመቀጠሉም ነው የገለጹት። ሰሞኑን እየተወሰደ ነው የተባለውን ይህን እርምጃ በተመለከተ ራሱን የኦሮሞ ነጻነት ሰራዊት ከሚለው ታጣቂ ቡድን በኩል ግን በይፋ የተባለ ነገር የለም። ከሰሞኑ በንጹሃን ላይ የተፈጸሙትን ጥቃቶች ተከትሎ በዩኒቨርሲቲዎች ላይ ያነጣጠረ ግጭትም ለማስነሳት ጥረት በመደረግ ላይ እንደሚገኝ የገለጸው የጸጥታና የደህንነት የጋራ ግብረ ኃይል የዩኒቨርሲቲ ተማሪዎችና ማህበረሰብ አባላት ጥንቃቄ እንዲያደርጉ አሳስቧል። በምዕራብ ኦሮሚያ ጊምቢ ወረዳ ቶሌ ቀበሌ በተፈጸመው ማንነትን መሰረት ያደረገ ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ከጥቃቱ የተረፉ የአካባቢው ነዋሪዎች ገልጸዋል። በሌላ በኩል የሟቾቹን ቁጥርና አጠቃላይ ጉዳቱን በተመለከተ የኢትዮጵያ መንግስትና ኢሰመኮ ገና በማጣራት ላይ መሆናቸውን ነው የሚገልጹት። ጥቃቱን ዩናይትድ ስቴትስንና የተባበሩት መንግስታትን ጨምሮ የተለያዩ ሀገራትና ተቋማትም ያወገዙ ሲሆን ተመድ ድርጊቱ በገለልተኛ አካል እንዲጣራ መጠየቁ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ የመጽሔት ርዕስ ደግሞ ወደ ጎንደርና ሱዳን ይወስደናል። ኢትዮጵያ 7 የተማረኩ ወታደሮችንና 1 ሲቪል ገላብኛለች ስትል ሱዳን ከሳለች። ሱዳን ጎረቤቷ የሆነችው ኢትዮጵያ 7 የተማረኩ ወታደሮችንና 1 ሲቪል ገላብኛለች ስትል ከሳ የፈሪ ስራ በሚል ለጠራችው እርምጃም አጻፋዊ ምላሽ እሰጣለሁ ነው ያለችው። ኢትዮጵያ በበኩሏ በጉዳዩ ላይ ዛሬ ከሰዓት በኋላ ባወጣችው መግለጫ በድንበር አካባቢ በሱዳን ሰራዊትና በኢትዮጵያ ወገን ባሉ ሚሊሻዎች መካከል በተነሳ ግጭት የሰዎች ሕይወት በመቀጠፉ የተሰማትን ሐዘን ገልጣ ምርመራ እንደምታካሄድ አስታውቃለች። ክስተቱ የሱዳን ወታደሮች ወደ ኢትዮጵያ ግዛት ዘልቀው በመግባታቸው ምክንያት የተፈጠረ ነው ስትልም ኢትዮጵያ በመግለጫው አክላለች። ክስተቱን ተከትሎም ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምክክር በሚል ወደ ካርቱም እንደምትጠራ አስታውቃለች። አጃንስ ፍራንስ ፕሬስ እና አሶሺየትድ ፕሬስ የላኳቸውን እነኚህን ዘገባዎች የውጭ ጉዳይ ሚኒስትር ያወጣውን መግለጫ ጨምቆ ያሰናዳው እንግዱ ወልዴ እንደሚከተለው ያቀርበዋል።
የጦርነትን ህግና ደንብ እንዲሁም ዓለም አቀፍ የሰብአዊ ህጎችን በሚጻረር ሁኔታ የኢትዮጵያ ሰራዊት በቁጥጥሩ ስር የነበሩ 7 ወታደሮችንና 1 የሱዳን ዜጋ ረሽኗል ሲል የሱዳን ሰራዊት ባወጣው መግለጫ አስታውቋል። የሰራዊቱ መግለጫ በማከልም የክህደት ድርጊትና የፈሪ ስራ ያለው ክስተት መልስ ሳይሰጠው የሚታለፍ አይሆንም ብሏል። የኢትዮጵያው የውጭ ጉዳይ ሚኒስቴር ዛሬ ከሰዓት በኋላ ባወጣው መግለጫ ክስተቱ የተፈጸመው የሱዳን ሰራዊት ወደ ኢትዮጵያ ዘልቆ በመግባቱ ምክንያት በተፈጠረ ግጭት ሆኖ ሳለ የሱዳን መከላከያ ሰራዊት በኢትዮጵያ ላይ ማላከኩንና ወነታውን ማጣመሙን እንቃወማለን ብሏል። መግለጫው አያይዞም ባለፈው ሳምንት ሰኔ 15 ቀን የተፈጠረው ክስተት የሱዳን መደበኛ ሰራዊት አሸባሪ ሲል በጠራው የህዋት ቡድኖች በመደገፍ ወደ ኢትዮጵያ ግዛት ውስጥ ዘልቆ በመግባቱ የተፈጠረ ነው ብሏል። ዛሬ ሰኞ ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለምክክር በሚል በአስቸኳይ ወደ ካርቱም እንደምትጠራና ቅሬታዋንም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደምታቀርብ በውጭ ጉዳይ ሚኒስቴሯ በኩል አስታውቃለች። ሚኒስቴር መስሪያ ቤቱ በተጨማሪም በካርቱም የሚገኙት የኢትዮጵያ አምባሳደር ተጠርተው ሱዳን ኢሰባዊ ስትል የጠራችውን ድርጊት ማውገዟን እንደምትገልጽላቸው አስታውቀዋል። ማንነታቸው እንዳይገለጽ የፈለጉ አንድ የሱዳን ሰራዊት አዛዥ ለኤኤፍፒ እንደተናገሩት የተገደሉት ወታደሮች የተያዙት አልፋሽካ በተባለው የድንበር አካባቢ ነበር ብለዋል። ለረጅም ጊዜ በኢትዮጵያ ገበሬዎች ሲመረትበት በቆየውና በኋላም ሱዳን የይገባኛል ጥያቄ ባነሳችበት አልፋሽካ በተባለው ለመሬት ሳቢያ በካርቱምና በአዲስ አበባ መካከል ያለው ግንኙነት እየሻከረ ሲመጣ አልፎ አልፎም በሁለቱ ወገኖች መሃል ግጭቶች ተስተውለዋል። የ1990ዎቹን የድንበር ስምምነት መሰረት በማድረግ አጨቃጫቂ ቦታዎቹ በድንበሬ ውስጥ የሚገኙ ናቸው ስትል ሱዳን ለእኔ ይገባኛል ትላለች። ውጥረቱ የበለጠ ያየለው ደግሞ በጥቅምት 2013 በትግራይ ክልልና በፌዴራል መንግስቱ መካከል ጦርነት ተቀስቅሶ በአስር ሺዎች የሚቆጠሩ ሰዎች ወደ ሱዳን ከተሰደዱ በኋላ ነው። ጦርነቱ ከተጀመረ በኋላ ካርቱምና አዲስ አበባ አንዳቸው ሌላኛውን ድንበር ተጣሰብኝና ጥቃት ተሰነዘረብኝ በማለት ሲካሰሱና የቃላት ጦርነት ሲያካሂዱ ሰንብተዋል። የድንበር ጭቅጭቁ በአካባቢው ያለውንና በአባይ ግድብ ግንባታ ምክንያት የተፈጠረውን ሌላ ውጥረት ያባብሰዋል ብሏል የኤኤፍፒ ሪፖርት። በታችኛው የአባይ ወንዝ ተፋሰስ ላይ የሚገኙት ሱዳንና ግብጽ ኢትዮጵያ በአባይ ወንዝ ላይ የምታካሄደውን የግድብ ግንባታ የሚቃወሙ ሲሆን ግድብ መሙላቱና አጠቃላይ የሥራው ሂደት በተመለከተ ዝርዝር ስምምነት እንዲደረግ ግፊት እያደረጉ ነው። ባለፈው የካቲት ወር ኢትዮጵያ ከግድቡ ኃይል ማመንጨት ስትጀምር ካርቱምና ካይሮ ቁጣቸውን አዲስ አበባ ላይ አሳይተዋል። ሱዳን በአልፋሽካ አካባቢ ያለውን ግዛት መልሼ ተቆጣጠረ ያለው ካለች በኋላ ባለፉት 2 ዓመታት አልፎ አልፎ በአካባቢው ግጭት ሲከሰት የቆየ ሲሆን ኢትዮጵያ ጦሯን ቢያንስ ከሁለት አካባቢዎች እንድታስወጣ ሱዳንን ስትጠይቅ ቆይታለች። ባለፈው ዳርም 6 ወታደሮቼ በድንበር አካባቢ በኢትዮጵያ ወታደሮች ተገድለውብኛል ስትል ከሳለች ሱዳን። ሁለቱ ሀገሮች የድንበር ውዝግቡን በተመለከተ ለመጨረሻ ጊዜ ተነጋገሩት በታህሳስ 2012 ሲሆን እስካሁን ወደ ስምምነት የሚያስኬድ ሁኔታ አላሳዩም። በትግራይ የተጀመረውን ጦርነት እንደ ጥሩ አጋጣሚ በመውሰድ ሱዳን ጦሯን ወደ ድንበር ያስገብታለች ስትል ኢትዮጵያ ተከሳለች። ሱዳን ሰራዊቷን ጦርነቱ ከተጀመረበት ጥቅምት 2013 በፊት ወደ ነበረበት እንድትመለስ ኢትዮጵያ ትጠይቃለች።
አድማጮች፣ በተመሳሳይ ከሱዳን ጋራ በሚዋሰነው የምዕራብ ጎንደር ዞን መተማ ወረዳ ሽመት መንዲቃ በተባለ ቀበሌ ባለፈው ሳምንት በሱዳን ሚሊሻ ታጣቂዎች ተፈጸመ በተባለ ጥቃት የግብርና እንቅስቃሴያቸው መስተጓጎሉን ባለሀብቶችና የአካባቢው ባለስልጣናት መናገራቸውን መዘገባችን ይታወሳል። ባለፈው አርብ ያነጋገርናቸው የምዕራብ ጎንደር ዞን ዋና አስተዳዳሪ ብሴት ወርቄ የህወሓትና የጉሙዝ አማጺ ታጣቂዎች ከሱዳናውያኑ ሚሊሻዎች ጋር ሆነው ጥቃት እየፈጸሙ ነው በሚል የከሰሷቸው ሲሆን በዚህ ጉዳይ ላይ ከህወሓትና ከጉሙዝ አማጺያን ዘንድ ምላሽ ለማግኘት ጥረት እያደረግን ቢሆንም እስካሁን ከሁለቱም የሰማነው የለም። ጥረታችንን እንቀጥላለን፣ እንደደረሰንም እናቀርባለን። አሁን ወደ ዓለም አቀፋዊ ርዕስ ነው የምንሻገረው። ወዲህ ወደ ዩናይትድ ስቴትስም ይመልሰናል። ወግ አጥባቂዎች በአብላጫው የተቆጣጠሩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደ አውሮፓውያን በዘመን አቆጣጠር በ1973 ዓ ም የጽንስ ማቋረጥ ህገ መንግስታዊ መብት ሆኖ እንዲጸድቅ ያስቻለውን ሮድ ኤንድ ዌድ በመባል የሚታወቀውን የፍርድ ሂደት ሽሮታል። 6-3 በሆነ ድምፅ ባለፈው ሳምንት የተላለፈው ይህ ውሳኔ የተሰማው ከፍተኛው ፍርድ ቤት በመሳሪያ ላይ የሚደረጉ ቁጥጥሮችን በማላላት አንድ ውሳኔ ካሳለፈ በኋላ ሲሆን የአሜሪካ ምክር ቤት በዩናይትድ ስቴትስ በመሳሪያ ቁጥጥር ዙሪያ ያሳለፈውንና በፕሬዚዳንት ጆ ባይደን የተፈረመውን ውሳኔም የሚጻረር ነው። የአሜሪካ ድምፅ ዘጋቢ አራሽ አራብሳዲ በፍርድ ቤቱ ውሳኔ ዙሪያ ያደረሰንን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ባለፈው ሳምንት አርብ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በሕገ መንግስት ተሰጥቶ የነበረውን ጽንስ የማቋረጥ መብት መሻሩን ተከትሎ ቅዳሜ ዕለት ተቃዋሚዎች ዋሽንግተን ወደሚገኘው ፍርድ ቤት አቅንተዋል። ከ50 ዓመት በላይ ያስቆጠረውና በሮይና ዌድ መካከል የተደረገው የፍርድ ቤት ክርክር ላይ ተመርኩዞ የሴቶችን የመምረጥ መብት የሚያስከብረው ሕግ መሻር ከፍተኛ ተቃውሞ አስነስቷል። አርብለት አሪዞና ክፍለ ግዛት በሚገኘው የምክር ቤቱ ህንጻ ዙሪያ በሺዎች የሚቆጠሩ በሁለቱም ወገን የሚከራከሩ የመብት አቀንቃኞች ያካሄዱት ሰልፍ የሕግ አወጣጥ ሂደቱን ለተወሰነ ጊዜ አስተጓጉሎት ነበር። ሰልፈኞቹ በመስታወት የተሰራውን የህንጻውን በር መደብደብ ሲጀምሩ ህግ አስከባሪዎች በተሰበሰበው ህዝብ ላይ አስለቃሽ ጋዝ መተኮሳቸውን የሀገር ውስጥ ዘገባዎች ያሳያሉ። በርግጥ የሮይና ዌድ ህግ መሻር ማለት በመላ ሀገሪቱ ጽንስ የማቋረጥ ህግ ተጥሏል ማለት አይደለም። ሆኖም ውሳኔው ለተለያዩ ክፍለ ግዛቶች መልእክት ያስተላልፋል። በሪፐብሊካኖች የሚመሩ አብዛኞቹ ክፍለ ግዛቶች በግዛታቸው ጽንስ ማቋረጥ እንዲታገድ ለማድረግ ዝግጁ ናቸው። ጽንሱ የተፈጠረው ባስገድዶ መድፈር፣ በዘመዳሞች መካከል በተደረገ ግንኙነት ወይም ለእናት ህይወት በሚያሰጋ መልኩ ቢሆንም እንኳን። የአሜሪካ የቴሌቪዥን ጣቢያ ከሆነው ኤቢሲ ጋር ቃለ መጠይቅ ያደረጉት የደቡብ ዳኮታ ሪፐብሊካን ገዢ ክሪስቲ ኖም ስለ ጉዳዩ ተጠይቀው ይህን ብለዋል።
What was interesting about the Supreme Court decision is that
የጠቅላይ ፍርድ ቤቱ ያሳለፈው ውሳኔ አንድ ጥሩ ነገሩ ክፍለ ግዛቶች የየራሳቸውን ውሳኔ እንዲወስኑ ስልጣኑን መተው ነው። ስለዚህ አሁን ውሳኔውን ተከትሎ ቀጣዩ የሚሆነው እያንዳንዱ ግዛት የየግዛቱ ህግ አውጪ ይወስንለታል ማለት ነው። እናም ህዝቡ በሚኖርበት አካባቢ ህጉ ምን መምሰል አለበት በሚለው ላይ ከመረጣቸው ወኪሎቹ ጋር ይነጋገራል።
ጠቅላይ ፍርድ ቤቱ በጽንስ ማቋረጥ ዙሪያ ያሳለፈው ውሳኔ ሌሎች ተመሳሳይ አነጋጋሪ ውሳኔዎችን ተከትሎ የመጣ ሲሆን ከነዚህ አንዱ በሀገሪቱ በተከታታይ የተካሄዱ የመሳሪያ ጅምላ ግድያዎችን ተከትሎ የመሳሪያ ቁጥጥር እንዲደረግ ፓርቲዎቹ ያለ ልዩነት ድጋፍ እያደረጉ ባሉበት ወቅት ቁጥጥሩ እንዲላላ የተወሰነው ውሳኔ ነው። የማሳቹሴትስ ዲሞክራቲክ ተመራጭ ሴናተር ኤሊዛቤት ዋረን ለኤቢሲ ቴሌቪዥን ሲናገሩ ይህን ብለዋል።
This court has lost legitimacy. They have burned
what ፍርድ ቤቱ ተአማኒነቱን አጥቷል። በመሳሪያ ቁጥጥርና በምርጫ ዙሪያ ካሳለፉት ውሳኔ በኋላ ቀርቶ የነበረውን ትራፊ እምነት አቃጥለውታል። በቃ በሮይና ዌድ ውሳኔ ላይ ባሳለፉት ውሳኔ የመጨረሻውን ጠብታ ወስደው እሳት ለኩሰውበታል።
የሮይ ውሳኔ ከዩናይትድ ስቴትስ ውጭም ከፍተኛ ተጽዕኖ የሚያሳድር ነው። ለተመሳሳይ ጾታ ግንኙነት ድጋፍ በማድረግ በፓሪስ የተካሄደ ሰልፍ ላይ አንዳንድ አቀንቃኞች ፈረንሳይ የጽንስ ማቋረጥ መብትን ሕገ መንግስታዊ እንድታደርግ ጠይቀው ነበር። ልክ እንደ ዩናይትድ ስቴትስ ፈረንሳይም ለግማሽ ምዕተ ዓመት ለሚሆን ጊዜ የጽንስ ማቋረጥ መብትን ስታስከብር ቆይታለች። ከሰልፈኞቹ አንዷ ማሪያ ተሌስካ ነች።
I feel like there's a sense of nationalism, patriarchy spreading.
ይሁን የወንድ የበላይነት የነገሰበት ብሔራዊ ስሜት እየተሰራጨ ያለ ይመስለኛል። ነገር ግን እንደነዚህ አይነት ወግ አጥባቂ ጠቅላይ ፍርድ ቤት በዩናይትድ ስቴትስ በመኖሩ መብታችንን ጠቅልለው እየወሰዱት ነው። እንደወጣት ሴት በሰውነቴ ላይ የምፈልገውን የማድረግ መብት ኖሮኝ ነው የኖርኩት። አሁን ሴት ልጄ ወደ አሜሪካ ብትመጣ ይሄ መብት አይኖራትም ማለት ነው። ይሄ ልብን የሚሰብር ነገር ነው።
በሌላ በኩል በዩናይትድ ስቴትስ የጽንስ ማቋረጥን የሚቃወሙ አቀንቃኞች ለአስርተ ዓመታት የኖረው የፍርድ ሂደት በመታገዱ ውሳኔው አስደስቷቸዋል። ከነዚህ አንዷ የሆነችው ሌክሲ ሆል ክሪኤትድ ኢኳል የተሰኘ ጽንስ ማቋረጥን የሚቃወም ድርጅት ውስጥ አቀንቃኝ ስትሆን ለአሶሴትድ ፕሬስ ይህን አስተያየት ሰጥታለች።
It's a very exciting moment for all of us.
ይሄ ለእኛ እጅግ የሚያስደስት ጊዜ ነው። ሮይና ዌድን የሚቀለብሰው ውሳኔ ሲተላለፍ 80 የምንሆን የመኖርን መብት የምንደግፍ ሰዎች አንድ ክፍል ውስጥ ተሰብስበን ነበር። በጣም የተደሰት ነው። ስራው መቀጠል እንዳለበትና ገና ብዙ የሚሰራ ስራም እንዳለ እናውቃለን።
ሮይና ዌድ የተሰኘው የጽንስ ማቋረጥን መብት የሚያስከብረው ውሳኔ አርብ ዕለት ከተሻረ በኋላ 10 የአሜሪካ ክፍለ ግዛቶች ጽንስ ማቋረጥ እንዲታገድ አድርገዋል።
ክብራትና ኮራን አድማጮች አሁን ሳምንታዊ ቅንብር ሐኪሞን ይጠይቁ። ፕሮፌሰር ዮናስ ለረጅም አመታት የአእምሮ ጤናን በሚመለከቱ ጥያቄዎች ሙያዊ ማብራሪያ በሚሰጡበት በዚህ ቤተኛ በሆነበት ፕሮግራም ባለፉት 2 አመታት በአመዛኙ ፊታችንን ወደ ኮቪድ በማዞራችን የአእምሮ ጤና ነክ ጥያቄዎችን እንደልብ ማስተናገድ አልነበረንምና ከረጅም ጊዜ በኋላ መገናኘታችን ነው። እንኳን ደህና መጡ። በቅድሚያም ለጊዜው አመሰግናለሁ።
አመሰግናለሁ። ማሉላ አመሰግናለሁ።
ፕሮፌሰር ዮናስ ረዘም ካሉ አመታት በፊት በተመሳሳይ አጋጣሚ በከፊልም ቢሆን ለማየት የሞከርነው ኢትዮጵያ ውስጥ ሰሞኑን በደረሱ አሰቃቂ ግድያዎች ሳቢያ ተመልሶ የመጣ ጥያቄ ነው። ግጭቶች በተበራከቱበት ባልተቋረጡበት የሚለው ትክክለኛ አገላለጽ ይመስለኛል። ከፍተኛ ቁጥር ያላቸው ንጹሃን ዜጎች በተደጋጋሚ በግፍ የመገደላቸውን ዜናና ያንን ዘግናኝ ሁኔታ የሚያሳዩ ደግሞ የቪዲዮ ምስሎችና ፎቶግራፎች በማህበራዊ ትስስር ገጾች በስፋት መሰራጨታቸውንና መታየታቸውን የተከተለ ነው። እንዲህ ያሉ አሰቃቂ ግድያዎች ወይም ድርጊቶች ሲፈጸሙ የአይን ማኝ መሆን ወይም በዚያ ውስጥ ማለፍ ወይም ደግሞ ከአደጋው በአካል ተርፎ መውጣት የሚያስከትለውን የአእምሮ ሁከት እንረዳለን። ነገር ግን ይህን መሰል አስደንጋጭና ዘግናኝ ዜናዎች በተደጋጋሚ መሰማታቸው እናም ቀደም ብዬ እንዳልኩት በማህበራዊ ትስስር ገጾች ምስሎቹን ማየት የአእምሮ ሁከት ሊያስከትል ይችላል። በዚህ ረገድ የሚታወቅ የአእምሮ ጤናው ዓለም የሚያውቃቸው የህመም አይነቶች አሉ።
ይሄ በተለይ ሰቆቃ፣ በጣም ከፍተኛ ሰቆቃ የሚያሳይ በቪዲዮም ሊሆን ይችላል፣ በኦዲዮም በተለያየ መንገድ በተለይ ከተለመደው እና ከምንችለው ውጪ እንደ አይነት ፎቶ ወይ ቪዲዮ ራሱ ማየቱ ማንኛውንም ግለሰብ ሊረብሽ ይችላል
ሲሉ፣ ራስ ስሜት ብቻ ሳይሆን ከህመም ሊፈረጅ የሚችል የስነ ልቦና ውከት ወይም መናወጥ ሊፈጥር ጭምር ይችላል ነው እያሉ ያሉት።
ይችላል። ማንኛውም ሰው ላይ የመጨነቅ ስሜት፣ የእንቅልፍ መረበሽ ስሜት፣ የምግብ ፍላጎት መዘጋት፣ እንደገና ደግሞ ወይ የፍርሃት ወይም የንዴት ስሜት ወይንም ደግሞ አንዳንድ ጊዜ ይሄ ዲፐርሰናላይዜሽን ዲሪያላይዜሽን እንትን በፈረንጆቹ እዛው ችግር ውስጥ ያለ ሰው ግለሰብ ላይ በተለይ አንዱ የሚታወቀው ነገር ከፍተኛ የመደናገጥ ፍላይት ኦር ፋይት ለመዋጋት ወይም ለመሸሽ የሚል ስሜት ሊፈጥር ይችላል። ወይንም ደግሞ አንዳንድ ጊዜ ይሄ ዲፐርሰናላይዜሽን ዲሪያላይዜሽን እንትን በፈረንጆቹ ነጠል ብሎ በቃ ልክ ሁኔታው እንደሌለ ከላይ ሆኖ ማየት፣ በተለይ እዛው ችግር ውስጥ ያለ ሰው ግለሰብ ላይ በተለይ አንዱ የሚታወቀው ነገር ራሱ ላይ የደረሰ አይመስለውም። ግለሰቡ ላይ በተለያየ መንገድ ሊገለጽ ይችላል። ይሄ ራሱ ቦታው ላይ ያልነበሩ ሰዎች በቪዲዮ እንደዚህ የምናየውንም ብሎ እንደዚህ አይነት ነገር ሊፈጥርብን ይችላል። የሚጠበቅ ነገር ነው። ነገር ግን 100 ሰዎች እንደዚህ አይነት ቪዲዮ ቢያዩ ከዛው ውስጥ እስከ 70% ብዙ ጊዜ ሊቆይ የሚችል አንዳንድ ምልክቶች ሊታይበት ይችላል። በተለይ ሁኔታው አካባቢ በጣም የሚያቃቸው ወይ ጎረቤት ወይም የቅርብ ዘመዱ እንበል ቦታው ላይ ለምሳሌ ግንቢ ውስጥ አንድ ሰው ጎረቤት ከነበረው የዛን ቀን ግድያ በተደረገበት ቀን ጎረቤቱ ወይም ዘመዱ ወይም የሚያውቀው ሰው የዛ ሰው ሬሳ ቪዲዮ ወይም ፎቶግራፍ ቢያይ ከፍተኛ ትራውማቲክ ስትረስ ሁሉም ሰው ላይ ሊያመጣ ይችላል። በተለይ እንደዚህ አይነት የታወቀ ምክንያት ሁኔታ ያላቸው ደግሞ ላይ የበለጠ ምልክት ሊያሳይ ይችላል።
ፕሮፌሰር ዮናስ አንድ ሰው በዚህ አይነት ሁነት ውስጥ አልፎ ለዚህ አስጨናቂ ሁከት መጋለጡን ላያውቀው ይችላል ወይ? ከሆነስ ምን አይነት ነገሮችን ከወዲሁ ማየት አለበት?
በእርግጥ እንግዲህ ጊዜ ነው የሚወስነው። ለምሳሌ አንድ ሰው ዛሬ ከሆነ ያየው በጣም አሰቃቂ ዘግናኝ የሰው አንገት ተቆርጦ ወይም እንደዚህ አይነት አሰቃቂ ነገር አንድ ሰው ካየ ዛሬ ከአንድ ወር በኋላ በዛው አይነት ተመሳሳይ እንቅልፍ ማጣት፣ የመረበሽ እና ሁኔታው ልክ ዛሬ እንደሆነው መሰማት እንደዚህ የተለያዩ ምልክቶች ካሳየ ግለሰቡ ከአንድ ወር በኋላ ይሄ ነገር ወደ አሳሳቢነት ሊሄድ ይችላል ማለት ነው። ከዛ ከሶስት ወር በኋላም ከቆየ ምልክቶቹ እንግዲህ በእንግሊዝኛው ይሄ ፖስት ትራውማቲክ ስትረስ ዲስኦርደር ማለትም ከሰቆቃና ዘግናኝ ሁኔታ በኋላ የሚታዩ ምልክቶች ሲሆን ያ እንግዲህ PTSD ፖስት ትራማቲክ ስትረስ ዲስኦርደር የሚለው እሱ እንደ አንድ ሕክምና እርዳታ የሚያስፈልገው ሁኔታ ላይ ደርሷል ማለት ነው ግለሰቡ። እና የተለያዩ ምልክቶች አሉ። እንግዲህ ምልክቶቹ በሶስት አራት ነገር መከፋፈል ይቻላል። አንደኛው ፊዚዮሎጂካል ሰውነት ውስጥ ግለሰቡ የልብ ትርታ መጨመር፣ ፍርሃት ማለት፣ በስሜት መንገድ ያንን ነገር ደጋግሞ ከአንጎሉ ማውጣት ይቸገራል ግለሰቡ። ሀሳቦቹ እየተመላለሱ ነጋ ጠባ ሲበላም ሲጠጣም ሲሰራም ሲያወራም ሊመጣበት ይችላል። ወይንም ደግሞ ማታ እንቅልፍ ሁሉ መተኛት ያቅታቸዋል። አንዳንዶቹ ይሄ እንግዲህ በእንግሊዝኛ ፍላሽ ባክ እየተመላለሰ የሚረብሸው ነገር እየመጣ እንቅልፍ ሊነሳ ይችላል። ሌላው ደግሞ ያንን ነገር ሊያስታውስ የሚችል ነገር የመሸሽ፣ ይሄ እንግዲህ ሰውነት ራሱን ለመከላከል የሚያደርገው አንዱ ዘዴ ነው እና ወደ ሌላ አካባቢ ከዛ ጋር ያልተያዘ ነገር በማድረግ ወይም እንደዚህ አይነት ዜና ወይም ወሬ በመሸሽ ራሱን ለመከላከል አቮይዳንስ ሲምተም ይሉታል። ሌላው ደግሞ ይሄ አራውዛል ኤንድ ሪአክቲቪቲ ሲምተም የሚባለው ድንግጥ ማለት፣ በቃ እንደው አንድ ነገር ኮሽ ሲል በጣም በርግጎ መነሳት፣ እንዲህ አይነት በጣም አካባቢውን መቃኘት፣ እንዲህ አይነት ፈተና ችግር ያለበት የመምሰል። ሌላው አንዳንድ ጊዜ ኦቨር ጀነራላይዝ አካባቢ ያለው ነገር ሙሉ ከዛ ሰቆቃ ጋር የተያያዘ አድርጎ መውሰድ እና ይሄ ትልቅ ሰውም ላይ ህጻናትም ላይ በተለያየ መንገድ ነው የሚገለጸው። ህጻናት ከሆነ ቤድ ዌቲንግ ወይ ሽንታቸው ያመልጣቸዋል መኝታ ላይ ወይ መናገር ሊያቆም ይችላል። አንዳንድ ህጻናት ምንም ድምፅ ማውጣት ያቆማሉ። ያንን አስፈሪውን ነገር ዱላ ይዞ ወይም እንደ ጠመንጃ ወይ አክታውት ማድረግ ወይም ይጮሃሉ ወይም የተለያየ ጸባይ ችግር ያመጣሉ። ወይም ደግሞ ከወላጅ ጋር ጥብቅ ማለት እንደ ወላጅ ስግቤቱ ሲገቡ ሳሎንም ሲሄዱ የትም ሲሄዱ ጥብቅ ማለት እና የድህ ከሶስት ወር በላይ ከሆነ ምልክቶቹ አሳሳቢ ደረጃ ላይ ደርሰዋል ማለት ነው።
የአእምሮና የነርቭ ልዩ ሐኪሙን ፕሮፌሰር ዮናስ እንዳለገዳም ማብራሪያ ነው የተከታተላችሁት። አድማጮች ሊደረጉ በሚችሉ ወይም በሕክምናው ረገድ የሚታዩትን ደግሞ በተከታይ ፕሮግራማችን እናቀርባለን። አሁን ስፖርት ነው ተከታዩ። ከተመሰረተ 39ኛ ዓመቱን በቅርቡ የሚያከብረው የሰሜን አሜሪካው ኢትዮጵያውያን ስፖርት ፌዴሬሽን ዓመታዊ ፌስቲቫሉን ከአንድ ሳምንት በኋላ ያካሂዳል። የዘንድሮን ክንውን አበይት ይዘቶች ለማወቅ በፍቃዱ ሞረዳ የፌዴሬሽኑን ምክትል ፕሬዚዳንት ብጅሎ አሌሮን አነጋግሮ ተከታዩን አድርሶናል።
እንደ አውሮፓ አቆጣጠር በ1984 በአራት የእግር ኳስ ክለቦች በቴክሳስ ግዛት በሂውስተን ከተማ የተጀመረው በሰሜን አሜሪካ የኢትዮጵያውያን ዓመታዊ የስፖርትና የባህል ፌስቲቫል ለ39ኛ ጊዜ ከፊታችን ጁላይ 3 እስከ 9 2022 ወይም ከሰኔ 26 እስከ ሐምሌ 2 2014 በሜሪላንድ ዩኒቨርሲቲ እንደሚካሄድ ከፌዴሬሽኑ ከተገኘው መረጃ ለማወቅ ተችሏል። በኮቪድ ምክንያት ለሁለት ዓመታት ተቋርጦ የነበረው ዝግጅት ዘንድሮ ሲጀመር ምን ያህል ክለቦች እንደሚሳተፉበትና ከወትሮው የተለየ ዘንድሮ አዲስ ነገር ይኖር እንደሆን የፌዴሬሽኑ ምክትል ፕሬዚዳንት አቶ ኦጁሉ ሌሮ ምላሽ ሰጥተዋል። በመጀመሪያ ምን ያህል ክለቦች እንደሚሳተፉ ሲናገሩ
ዘንድሮ ምንም እስካሁን ድረስ ሌላ ቡድን እስካላሳወቀን ድረስ እስካሁን ድረስ 31 ቡድኖች እንደሚመጡ ነው። 31 ቲሞች ያጃሉ፣ 31 ይመጣሉ ብለን እንጠብቃለን።
በመቀጠልም ዝግጅቱ ለሁለት ዓመታት ተቋርጦ እንደመጀመሩ አዳዲስ ነገሮች ይኖሩ እንደሆን የተጠየቁት አቶ ጅሉ
ባለፈው ሁለት ዓመት ስላልተገናኘን ዘንድሮ ብዙ ሰው በጣም ብዙ ሰው ይመጣል ብለን እንጠብቃለን። ለዚህ ምስክር ደግሞ አንድ አራት ሆቴሎች ይዘን አራት ሆቴሎች ኦልሞስት ሶልድ አውት ሆኗል።
ፌዴሬሽኑ በየዓመቱ በሚያዘጋጀው በዚህ ስነ ስርዓት ላይ የክብር እንግዶችን ከኢትዮጵያና ከሌሎችም አካባቢዎች ይጋብዛል። ዘንድሮም ሁለት እንግዶችን እንደጋበዙ አቶ ጅሉ ተናግረዋል።
ዘንድሮ ሁለት የክብር እንግዶች አሉ። አንዱ ከኢትዮጵያ ነው የሚመጣው፣ አንዱ ከኖርዌይ ነው የሚመጣው። ከኢትዮጵያ የሚመጣው አቶ በለጠ ቢባሉ የድሮ የዳኞ ተጫዋችና የኢትዮጵያ ብሔራዊ ቡድን ተጫዋች የነበረ፣ እንዲሁም ከኖርዌይ አቶ ክብሮን ወልደመድን የድሮ የኦሜድላ ተጫዋችና የኢትዮጵያ ብሔራዊ ቡድን ተጫዋች የነበረ።
የሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ፌስቲቫል ከስፖርት ጨዋታዎች ውጪ የተለያዩ የባህልና የሙዚቃ ዝግጅቶች እንደሚቀርቡበት ይታወቃል።
ባልደረባችን በፍቃዱ ወረዳ ነው ያቀረበልን። በፍቃዱን አመሰግናለሁ። አድማጮች፣ በመጨረሻው ዙር አጓጊ የሆነው ቤት ኪንግ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የመጨረሻው ሳምንት ጨዋታዎች ይቀሩታል። የስፖርት ግልግል ፍርድ ቤት ኳስ በፊፋና በአውሮፓ እግር ኳስ ማህበር እገዳዎች ላይ የሩሲያን ይግባኝ በሐምሌ ወር ሊሰማ ነው። ፊፋ በዓለም ዋንጫ የአንድ ቡድን ተጫዋቾችን ቁጥር ከ23 ወደ 26 አሳድጓል። የዚህንም ዘገባ ይዘን ነበር፣ ሰዓታችን አልቋልና ለዛሬ አናቀርብም። ክብራትና ክብራን አድማጮቻችን የተከታተላችሁት የሰኞ ምሽት ዝግጅታችንን ነው። ነገ ከምሽት 3 ሰዓት ላይ እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦቻችን ጋር በዚህ ተሰናበትን። ሰላም፣ ደህና እደሩ። Thank you.